እግዚአብሔር ሰውን ሚለካው በልቡ ነው። ዳዊት የነገስታት መለካ የሆነው በስራው አይደለም። በስራው ብዙ ችግር አለበት። ብዙ ፍጹም ያልሆኑ አንዳንድችም አስደንጋጭ የሆኑ ነገሮች በህይወቱ አልፈዋል። በልቡ ጉዳይ ላይ ግን እግዚአብሔር አንድም ጊዜ ዳዊትን ልቡ መጥፎ ነው ብሎ በልቡ ተስፋ አልቆረጠበትም። ዳዊት በ51ኛው መዝሙር ላይም በዛ ውድቀት ውስጥ በነበረ ጊዜ በጣም ያስጨነቀው ነገር የዙፋኑ ጉዳይ ሳይሆን የምኑ ነገር ነው? በሏ የልቡ ነው። ንጹህ ዙፋን ፍጠርልኝ ነው ያለው? ንጹህ ልብ ፍጠርልኝ ነው። ሁለቱም እኮ ትሬትንድ ነው። በዛ ሰዓት እግዚአብሔር እኮ ከዙፋኑም ላይ ሊያነሳው ይችል ነበር። ግን ዳዊት ያስጨነቀው ነገር ንጹህ ልብን ፍጠርልኝ፣ በእሽታ መንፈስ ደግፈኝ፣ የእግዚአብሔር መስዋዕት የተሰበረ ልብ ነው ማለት። እግዚአብሔር ከሰው ሌላ ምንም አይፈልግም። ስለዚህ የአዳምና የሔዋን ውድቀት፣ ያ ሁሉ አስቸጋሪ ነገር ወደ ህይወታቸው የገባበት ምክንያት የልባቸው መበላሸት ነው። በዛ የተበላሸ ልብ ምክንያት ከትውልድ ትውልድ ያ የተበላሸ ልብ ኃጢአትን በማስተናገድ ውድቀትን በማስተናገድ ቀጠለ። ማን እስኪመጣ? ጌታ። ስለዚህ ይሄ የልብ ጉዳይ በጣም ወሳኝ ነው። ዛሬም እግዚአብሔር በምድር ላይ አይኖቹ ይንከራተታሉ ይላል፣ ወይንም ደግሞ አይኖቹ በምድር ሁሉ ይዟዟራሉ የሆነ ነገር እየፈለገ። ምንድን ነው የሚፈልገው ነው የሚለው? ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ እግዚአብሔር በቃ ይሄ ልክ ነው ብሎ ራይት ሊሰጥ። አሁንም በምድር ላይ ልቡ ምን ያደርጋል? ይመላለሳል። ስለዚህ ባለፈው ጸልየናል፣ ብዙ ሀሳቦችን አንስተናል። ስለ ልብ ስፋት፣ ስለ ልብ መንጻት ብዙ ነገሮችን አንስተናል፣ ጸልየናል። ምን የሚቆም ነገር አይደለም። እግዚአብሔር ከልባችን ጋር ሲንክሮናይዝ አድርጎ ሀሳቡ በእኛ ውስጥ እስኪፈጸም ድረስ አስፈላጊ ሂደት ነው። የአንድ ቃል የመጀመሪያው ደረጃ መረዳት ሲሆን፣ ቃሉ መረዳት የሚለው ነገር ቃሉ እኛ ሊረዳ ወደሚችል ደረጃ ላይ በአእምሯችን ውስጥ መዋሃዱ ማለት ነው አይደል? በእምነት ስላልተዋህዳቸው ምን አላረጋቸውም ይላል? አይሰማም። አስ ምንድን ነው የመጀመሪያ የመረዳት ባለጠግነት የሚለው አለ ጳውሎስ። ምን ማለት ነው? ቃሉ ገብቶ ሊረዳን በሚችልበት ደረጃ እኛ ውስጥ መግባቱ ነው። ከዛ ምንድን ነው የሚቀጥለው ነገር? በዛ በሚረዳ ቃል መረዳት መቻል አለብን። የአእምሮ መረዳት አይበቃም። የህይወት መረዳት ደግሞ ማለት ምንድን ነው? በህይወታችን ላይ አኮርዲንግሊ ለውጦች መታየት አለባቸው። ስለዚህ እግዚአብሔር በዚህ ምድር ላይ በዚህ ትውልድ ውስጥ ሰው እየፈለገ እንደሆነ ትንቢት ያስፈልጋል እንዴ? በሏ በፍጹም አያስፈልግም። እንኳን እግዚአብሔር ሰውም ሰው እየፈለገ ነው በዚህ ጊዜ። እንኳን እግዚአብሔር አንዳንድ ጊዜ እኛ ራሳችን ሰው ፈልገን እናጣለን። ብዙ ሰው እያወቅን አንድ ሰው ታጣላችሁ አንዳንድ ጊዜ በብዙ ነገር ላይ አይደል? በጣም የሚገርማችሁ ነገር በእኛ ሀገር ብቻ አይደለም፣ በዓለም ላይ ዛሬ ብዙ ሰው የሚፈለግበት ጊዜ ነው። እንደ ዘንድሮም ሰው በዝቶ አያውቅም በዓለም ላይ። 8 ቢሊየን ለመሙላት በጣም ጥቂት 100 ሚሊዮኖች ናቸው የቀሩት። እንደ ዘንድሮም ሰው ጠፍቶ አያውቅም። አንዳንድ ጊዜ ብዙ ሰዎች መርካቶ መሀል እየሄዱ በሰው መሀል እየተጋፉ በጣም በብቸኝነት ይሰቃያሉ። ምን ጠፍቶ? አንዳንድ ጊዜ ባስ ውስጥና ባቡር ውስጥ በጣም ተጨናንቃችሁ እንዳይሰርቋችሁ። ለመስረቅ ሰው አይጠፋም፣ ለመግፋት ሰው አይጠፋም፣ ግን ሰው የለም። ለምንድን ነው ይሄ የሆነው? ምንድን ነው እሱ ችግሩ? ከአንድ ሰው አንጻር ዛሬ ትንሽ እንድናይ የማስበው ይህንን ነው። ሁላችንም እግዚአብሔር እንድንሆን የሚፈልግ ጌታ ኢየሱስ ክርስቶስን በአገልግሎቱ ትልቅ ትኩረት ሰጥቶ የሰራበት ኤሪያ ስለሆነ ለዚህ ነው የዛሬውን ሀሳብ ርዕስ አንድ ሰው ለአንድ ሰው ማለት። አሁን ለብዙ መትረፍ አልችልም ብትሉ ለአንድ መሆን ካቃተን ለብዙ እንደማንሆን ምንም ሌላ የትምህርት ደረጃና ሲቪ ማየት አያስፈልግም። አሁን እግዚአብሔር መጀመሪያ የሚፈትሸንም እስከ መጨረሻው ደግሞ እንድንሆን የሚፈልገውም ለስንት ሰው ነው? በሏ ለአንድ ሰው። አሁን ለአገር ስለመሆን ብዙ አውርተናል፣ ለትውልድ ስለመሆን ብዙ አውርተናል፣ ለቤተ ክርስቲያን ስለመሆን ብዙ አውርተናል፣ በአንዳንድ ትልልቅ ጉዳዮች ላይ መፍትሄ ስለመሆን አውርተናል። ዛሬ ግን ነገሩን በጣም ሲምፕሊፋይ አድርገን በጣም ወደ መሬት አውርደን እያንዳንዳችን ለስንት ሰው? በጣም ብዙ ሰው ስላለ ማለት ነው። ሌላውን ተውስ እዚህ ውስጥ እንኳን ብዙ ሰው አለ አንድ ሰው እየፈለገ ያለ አንዳንድ ጊዜ በቤተ ክርስቲያን ውስጥ አንድ ሰው ጠፍቶ ሁሉም ሰው እየጮኸ ግን ይሰቃያል በውስጡ የሚሰማው አንድ ሰው የሚረዳው አንድ ሰው የሚረዳው አንድ ሰው እውነት ነው ትስማማላችሁ አሁን በተለይ በሶሻል ሚዲያ ዘመን በጣም ብዙ አይነት ጫጫታና ጩኸት ስላለ በኖይዝ እና በቮይስ መሃል በጣም ትልቅ ልዩነት አለ ጫጫታ ስላለ ድምጽ አለ ማለት አይደለም ግፊያ ስላለ መነካካት አለ ማለት አይደለም ጌታ ኢየሱስ ክርስቶስ ማን ነካኝ ብሏል ጴጥሮስ በጣም ገርሞት ምን ማለት ነው ይሄ ሁሉ ሰው ከግራ ከቀኝ ያላጋ የገፋ መነካኝ ማለት ምን ነካኝ ማለት ምን ማለት ነው ሲል አይ መጋፋት ያደክማል መነካትና መነካካት ግን ኃይል ያወጣል ኃይል ወጥቷል ከኔ ውስጥ አንድ ሰው ለአንድ ሰው በመጽሐፍ ቅዱሳችን ላይ የዚህን እይታ ሳስብ ሰሞኑን አስገራሚ ነገሮች አሉ አንዳንድ ማናነባቸው የመጽሐፍ ቅዱስ ክፍሎች አሉ ወይም ስናነብ ማናበብ ያርገን አንዳንድ ጊዜ ማባያ የሚባሉ ምግቦች አሉ አይደለ ወይም ማጣቀሻ እንደ ማናበቢያ ምንጠቀምባቸው ከአንዱ ክፍል ወደ ሌላው ስንሄድ አሉ ከነዚህ ውስጥ አንዱ ፊልሞን የሚባለው መልእክት ነው አጠር ያለች ነች ወይም ደግሞ በጣም የቸኮልን ቀን አጠር ያለች እስቲ አንድ ነገር ላንብብላችሁ እና ቪዲዮና እነ ፊልሞን ነው ነበብ አርጋችሁ ዛሬ አንድ ክፍል ቢያንስ አንብብ ያለው ተብሎ ፊልሞን ሲያነቡት ቀላል ነው ሲኖሩት ምናልባት ከብዙዎቹ መጽሐፎች ከባድ ነው ፊልሞን መጽሐፍ የሚናገረው ስለ ፊልሞን አይደለም አክቹአሊ ደብዳቤው ለፊልሞን የተጻፈ ደብዳቤ ቢሆንም እንደምታውቁት ፊልሞና እቺ ነች ከዚች ያለች ነች አሁን አብረን ብናነበው ራሱ ከሶስት ከአራት ደቂቃ በላይ አይወስድም ግን ይህንን ጳውሎስ ከመጽሐፉ በፊት ይህንን መጽሐፍ እንዲጽፍ ያነሳሳው ነገር በጣም ዋጋ ያስከፈለው በጣም ሀምብል እንዲሆን ያስገደደው በጣም ብዙ መንገድ ያስኬደው ነገር ነው ይሄ በፊልሞን ላይ የተጻፈው የአንድ ሰው ታሪክ አንድ ሰው ለአንድ ሰው የሆነው ታሪክ ሌላ አንድ ሰው ደግሞ ለዚህ አንድ ሰው እንዲሆን የተጠየቀው ታሪክ ነው ባጭሩ ጳውሎስ አናሲሞስ ለሚባል ሰው የሆነው አናሲሞስ ደግሞ ወደ ፊልሞን ተመልሶ ፊልሞን ለአናሲሞስ እንዲሆንለት የተጠየቀው ነገር ነው አያችሁ አንድ ለአንድ ከተበላሸን ብዙ ለብዙ ጤና አይኖረንም እውነት ነው እና እዚህ ፊልሞን ላይ ጳውሎስ በእስር ቤት ነው ያለው አዘ ባክግራውንድ አንኛ ጳውሎስ እስር ቤት ስለሆነ አገልግሎቱ ለጊዜው ታቅቧል እስር ቤት የገባና አገልግሎት ለምን አላገለገልክም ልትሉት አትችሉም እስር ቤት ለጌታ እየተንገላታውለት ነው ሊል ይችላል አይችልም እዚህ ጳውሎስ ይሄንን እዚህ ጋር ሰርቶ ያሳየውን ነገርና ነገሩን ወደ ፍጻሜ ለማድረስ ሚተጋለተን ነገር የማድረግ ግዴታ አልነበረበት out of his way ነው ሁለተኛ ጳውሎስ በጣም ታዋቂ ሰው ነው እንደምታውቁት እንዴ ዝም ብሎ በቀላሉ የሚገኝ አገልጋይ አይደለም አይደል በጣም ትልልቅ አገልጋዮች እንኳን ወረፋ ይዘው የሚያገኙት ሰው ነው እና እዚህ ጋር የተገኘው ሰው አናሲሞስ የሚባለው ሰው ደግሞ ምናልባት ከሰው የመጨረሻ ወረፋ ላይ ያለ ሰው ነው አይደል አናሲሞስ አንደኛ ባሪያ ነው በዛ ዘመን ባሪያ ማለት እንዳሁኑ አይደለም አሁን ጥላቹ ምን ትችላላችሁ መደባደብ ሁሉ ትችላላችሁ በአሁኑ ጊዜ ሰራተኛ መሆን ይሄን ያለ ምንም ካሰሪ ጋር አንዳንዴ እንደው ማሰሪው ነው ተጠንቀቁ በአሁኑ ጊዜ በተለይ በጣም ተጠነቀቃላችሁ አይደል እንዳይድባችሁ ትጨነቃላችሁ እንዳይከፋችሁ ትጨነቃላችሁ እንዳይመቷችሁ ትጨነቃላችሁ አንዳንድ ሀገር እንዳይገሏቸውም ይፈራሉ እንደዛን ጊዜ እንደ ምልክት ይደረግባል ጆሮ ላይ ከዛ በኋላ የዘላለም ንብረት እቃ ይዞ እንደሚሄድ እቃ በቃ እንደዛ ማለት ነው አናሲሞስ forever የፊልሞን ንብረት ነው ስለዚህ በጳውሎስና ሮማዊ በሆነው ጳውሎስና በጣም ታዋቂ በሆነው ጳውሎስ በሐዋርያውና በዚህ ስሌቭ መካከል ወይም ባሪያ መካከል ያለው ልዩነት በጣም ሰፊ ነው ይህም ብቻ ሳይሆን አናሲሞስ የኮበለለ ባሪያ ነው ያችኛዋ ምንጀራውና ሚጥሚጣ በዛባት እንደሚባለው ከዛም ላይ ኮብልሎ ምናልባት ሰርቆ ሊሆን ይችላል ቢገኝ ኢሚዲየትሊ ሊገደል የሚችል ሰው ነው እና ለጳውሎስም ሪስክ ነው በነገራችን ላይ በዛ ዘመን እንደዚህ አይነት ከወላሉ ባሪዎች ጋር አብራችሁ ብዙ እንትን አትሉ ምክንያቱም አስኮበለለብኝ የሚል ንብረቴን ወሰደብኝ ልካውን የሰው ኮምፒውተር ይዛችሁ ብትገኙ አይ ኮምፒውተሩ እኛ ቤት መጥቶ እዚህ ካላደርኩ ብሎ ነው ማለት ይቻላል እንዴ እንደዛ ነው የሚታይ የሰው ባሪያ ጳውሎስም እዚህ ቦታ ላይ እኔ ሊያግዘኝ ይፈልግ ነበር ይላል ግን አንተን ካላሳላስፈቅድ አልች ህግም ያከብራል ጳውሎስ ይላል አይደል እዚህ ላይ ይላል እኮ አንተን አስፈቅጄ በፈቃድ እንጂ በጣም ቢጠቅመኝ ነበር ይላል ምን ሲያረጋገኘው የሚለውን ጥያቄ በጣም ነው የገረመኝ ምክንያቱም ጳውሎስ ብዙ የሚያስጨንቀው የአብያተ ክርስቲያናት ጉዳይ አለበት የራሱ ስራ አለ በጣም የሚያሰማራቸው ብዙ አገልጋዮች አሉ እና ለአናሲሞስ የሰጠው አቴንሽን በራሱ አንድ ቀን እንኳን ቁጭ ብሎ ቢያወራው ኖሮ ጳውሎስ ትልቅ ስራ እንደሰራ ሊቆጠርለት ይችላል የሚል እምነት አለኝ የክርስቶስ ኢየሱስ እስር ጳውሎስ ወንድሙም ጢሞቴዎስ ለተወደደውና አብሮን ለሚሰራ ለፊልሞና ለእህታችንም ለአፍቢያ ከእኛም ጋር አብሮ ወታደር ለሆነ ለአርክጳ በቤትህም ላለች ቤተ ክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስላለህ ስለ ፍቅርህና ስለ እምነትህ ሰምቼ በጸሎቴ እያሳሰብኩ ሁል ጊዜ አምላኬን አመሰግናለሁ የእምነትህም ህብረት በእኛ ዘንድ ያለውን በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ የቅዱሳን ልብ በአንተ ሥራ ስላረፈ ወንድሜ ሆይ በፍቅርህ ብዙ ደስታንና መጽናናትን አግኝቻለሁና ስለዚህ የሚገባውን አዝህ ዘንድ በክርስቶስ ምንም እንኳ ብዙ ድፍረት ቢኖረኝም ይልቁንም እንደዚህ የሆንኩ እኔ ጳውሎስ ሽማግሌው አሁንም ደግሞ የኢየሱስ ክርስቶስ እስር የሆንኩ ስለ ፍቅር እለምናለሁ አስቀድሞ ስላልጠቀመ አሁን ግን ለእኔም ለአንተም ስለሚጠቅም በእስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ እለምንሃለሁ እርሱን እልከዋለሁ አንተም ልቤ እንደሚሆን ተቀበለው እኔስ በወንጌል እስራት ስለ አንተ እንዲያገለግለኝ ለራሴ ላስቀረው ፈቅድ ነበር ነገር ግን በጎነትህ በፍቃድህ እንጂ በግድ እንዳይሆን ሳልማከርህ ምንም እንኳ ላደርግ አልወደድኩም ተቀብለህ ለዘላለም እንድትይዘው ስለዚህ ምናልባት ለጊዜው ተለይቶሃልና ከእንግዲህ ወዲህ እንደ ባሪያ አይሆንም ነገር ግን ለእኔ በተለየ የተወደደ ወንድም ከሆነ ለአንተማ ይልቅ በስጋው በጌታም ዘንድ ከባሪያ የሚሻል የተወደደ ወንድም እንዴት አይሆንም እንግዲህ እንደ ባልንጀራ ብትቆጥረኝ እንደማ ተቀበለው እንደ እኔ አድርገህ ተቀበለው በአንዳች ነገር የበደለ ነገር ቢኖር ግን ወይንም ብድር ያለበት እንደሆነ እኔ ይህንን በእኔ ላይ ቁጠር እኔ ጳውሎስ እኔ መልሰዋለሁ ብዬ በእጄ ጽፋለሁ ከዚህም በላይ ለእኔ የራስህ ደግሞ ብድር እንዳለብህ አልልህም አሁን ወንድሜ ሆይ በጌታ እኔ እንድጠቀምብህ ይሁን በክርስቶስ ልቤን አሳርፍልኝ ከምን ይልቅ አብልጠህ እንድታደርግ አውቄ እንድትታዘዝም ታምኜ እጽፍልሃለሁ ደግሞም ከዚህ ጋር የማስተናገጃ ቤት አዘጋጅልኝ በጸሎታችሁ ለእናንተ እንድሰጥ ተስፋ አደርጋለሁና በክርስቶስ ኢየሱስ ከእኔ ጋር የታሰረ ኤጳፍራ አብረውኝም የሚሰሩ ማርቆስና አርስጦሮኮስ ዴማስም ሉቃስም ሰላምታ ያቀርቡልሃል የጌታችን ኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን አሜን ደስ የሚል ታሪክ ነው አይደል እዚ አሜዚንግ ታሪክ አሁን ጳውሎስ እንደዚህ አይነት ሰው አልነበረም ሐዋርያት ሥራ ላይ እንኳን እንደዚህ እንትን ብሎ በጣም አስቸጋሪ ከሆነ ሰው ጋር እዚህ ከተዘረዘሩ መጨረሻ ላይ ከተዘረዘሩ ሰዎች ስም አንዱ ትዝ ይላቸዋል ማርቆስ የሚባለው በማርቆስ ምክንያት ከበርናባስ ጋር ተጣልቷል ጳውሎስ በርናባስ ልትጣሉት የምትችሉት ሰው አይደለም በጣም ደግ ሰው እንደሆነ መጽሐፍ ቅዱስ ይናገራል ያለውን ሁሉ ሸጦ ለቤተ ክርስቲያን የሰጠ ሰው ነው ጳውሎስን ማንንም ባልተቀበለው ሰዓት እሱ ተቀብሎ ከሐዋርያት ጋር ያስተዋወቀው ሰው ነው ጳውሎስ ለህይወቱ ፈርቶ ሩቅ አገር ሄዶ ሸሽቶ በጠቅላላ ዲስኮኔክት ባረገበት ሰዓት ተንከራቶ ፈልጎ አምጥቶ አንጾኪያ በነበረው ሪቫይቫል ላይ አስገብቶ ዋነኛ አገልጋይ ያደረገው ባርናባስ ነው የመጀመሪያ ሚሽን ትሪፕ ላይ ከቨሬጅ ሰጥቶ ብዙ ነገር እንዲያደርጉ ያደረገው በርናባስ ነው እስከዛ ሚሽን ትሪፕ ድረስ ሐዋርያት ሥራ ላይ ስታነቡ ጳውሎስና በርናባስ አይልም። በርናባስና ጳውሎስ ነው መጀመሪያ የሚጠራው፣ የበርናባስ ስም ነው። ከዛ በኋላ ነው ነገሩ ይገለበጥና ጳውሎስና በርናባስ ግን ይላል። ለሌላ ሚሽን ትሪፕ ሲነሱ ማርቆስ ካልመጣ አለ በርናባስ። ጳውሎስ ደግሞ ስኮር ያደረግ ስለነበረ ባለፈው ሚሽን ላይ የሆነ ቦታ ላይ ጥሎን ሄዷል። እንደዚህ አይነት ሰነፍ ሰው መንገድ ላይ እያቋረጠ አገልግሎት የሚሄድ ሰው አንፈልግም፣ አይመጣም አለ። በርናባስ ጳውሎስን አልወቀሰውም፣ አንተስ ብትሆን አላለውም። ግን አይ ይመጣል አለው። በእርግጥ የስጋ ዝምድና አላቸው። ምናልባት ጳውሎስ ምን አስቦ እንደሆነ አላቅም፣ እንግዲህ ዝርዝሩን ስለማይናገር። ግን መጨረሻ ላይ በጣም እስኪከፋፉ ድረስ እነዚህ ሁለት ጥሩ ሰዎች ተጣሉ ይላል። ስለዚህ በርናባስ ማርቆስን ይዞ ሄደ። የአንድ ሰው ነገር ለበርናባስ በጣም ትልቅ ነው። ጳውሎስም ገና ተቀባይነት በሌለው ጊዜ የጳውሎስ ነገር ለበርናባስ በጣም ትልቅ ነገር ነው። የራሱን ሬፒቴሽን፣ የራሱን ክብር፣ የራሱን እውቅና፣ የራሱን ስም ለሌሎች ለመስጠት ብዙ የሚቸገር ሰው አልነበረም። ማርቆስንም እዚህ ቦታ ላይ ልክ ነህ በሊል ወደ እናትህ ብሎ ማርቆስንም ወደ ኢየሩሳሌም ልኮ አሪፉን አገልግሎት ይዘው ሄዷል። ጳውሎስ ሲላስን ነው ይዞ የሄደው። ሲላስ ማለት ከኢየሩሳሌም የነበረውን ክርክር በአንጾኪያ መልስ እንዲሰጡ ከተላኩ አንቱ ከተባሉ ጀግና ነቢያት ውስጥ አንዱ ነው። በእስር ቤት የሚዘምር ነቢይ ነው። ስለዚህ ጳውሎስ ምን አይነት ሰው እንደሚወድ ለማወቅ ሲላስን ማጥናት ይበቃል። ስለዚህ ጳውሎስ ሲላስን ሲመርጥ፣ በርናባስ ግን ማርቆስ። እዚህ ጋር ግን ስታዩ ማርቆስ ጥሩ ሰው ከሆነ በኋላ የበርናባስ ሳይሆን የማገልጋይ ነው የሆነው። አይ ቲንክ በዚህ እድሜው ላይ ጳውሎስ ከበርናባስ ብዙ ነገር የተማረ ይመስለኛል። ስለዚህም ያ የድሮ ጳውሎስ ሳይሆን ሽማግሌው እስረኛው ጳውሎስ አናሲሞስን ሲያይ በጣም የሚገርማችሁ ነገር አንድ ቃል ይናገራል። እዚህ ጋር ጳውሎስ ቁጥር 10 ላይ አስቀድሞ ስላልጠቀመህ አሁን ግን ለእኔም ለአንተም ስለሚጠቅም በእስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ እለምንሃለሁ ይላል። አስቀድሞ ምን ስላላረገህ? ስላልጠቀመህ። አሁን ግን ለአንተም ለእኔም የመጥቀም ብቃት ስላለው። እና የሚገርማችሁ አናሲሞስ ማለት የስሙ ትርጉም ዩዝፉል ማለት ጠቃሚ ማለት ነው። ከስሙ ውጭ እንዲሆን ሆኗል። ይሄ ሰው ስሙን ይዞታል። አስቡት እንግዲህ ጠቃሚ ና ብላችሁ ሂድ ከዚህ አንተ ማጠቅም ትሉ ሰው ማለት ነው። ከስሙ ጋር የሚጣላ ህይወት የሚኖር ሰው ነው። ጳውሎስ ስሙን አይቶ ይህን ሰው እንደ ስሙ ማድረግ ይቻላል የሚል እምነት አደረበት። ዛሬ የበለጠ ሆኖ ያነሰ ሰው እያልኩ መቀጠል አልፈልግም። እንግዲህ በለጠም ሊኖር ይችላል እዚህ ውስጥ ሰላም ሆኖ የሚበጠብጥ ሰው እንዲህ እያላችሁ ብትሄዱ፣ ሰዎች ስማቸውን መሆን ብቃት አላቸው። እግዚአብሔር ከስማቸውን በላይ ሊያደርጋቸው ይችላል። ጳውሎስ አየውና ምናልባት ከዛ በፊት ይየው አየው አላቅም። ምክንያቱም ይሄ እነ ኤጳፍራ እነዚህ ፊልሞና ያለበት ቤተ ክርስቲያን በኤጳፍራ የተመሰረተ ነው የሚል እይታ አለ። ምናልባት የቆላሴስ ቤተ ክርስቲያን ሳይሆን አይቀርም የሚል እይታም አለ። ያ ከሆነ ምናልባት እንደ ሎዶቅያና በአይኑ በስጋ ያልተያያቸው ሰዎችም ሊሆኑ ይችላሉ። ግን በጸሎት ለእናንተ ሰጣለሁ። እስር ቤት ሆኖ ከኤጳፍራ ጋራ ስለዚህ ቤተ ክርስቲያን ነግሯቸው ነግሮትም ነው የሚል እይታ አለ። ሆኖም ግን በሆነ አጋጣሚ ወይ እስር ቤት ውስጥ ያገኘው አላቅም፣ ወይ በሆነ አጋጣሚ አግኝቶት ሲያወሩ ያው መጠየቅ ከየት ነው የመጣኸው? ማጋ ነበር የምትኖረው? ምንድን ነው የምትሰራው? አሁን እዚህ ምን ታደርጋለህ? የሚለው ሲመጣ የፊልሞና የኛ የቱ ምናምን ምናምን ተብሎ ተወርቶ ነው እንግዲህ እዚህ ላይ ደረሰው። አሁን እዚህ ጋር ጳውሎስ የሚለው በእስራቴ ስለወለድኩት ስለ ልጄ ነው የሚለው። እንደዚህ አይነት ታይትል ለእንደዚህ አይነት ሰው መስጠት ቀላል እንዳይመስላችሁ፣ ሙሉ ክሬዴንሻላችሁን ለእሱ መስጠት ማለት ነው። ከዛ ቀጥሎ ደግሞ ቁጥር 16 መጨረሻ ላይ ስታዩ ነገር ግን ለእኔ በተለየ የተወደደ ወንድም ብሎ የወንድምነትንና የልጅነትን ማዕረግ ነው የሰጠው። ብዙ ሰዎች በበታችነት ስሜት እንዲሰቃዩ የሚያደርጋቸው ነገር ሰዎች የለጠፉባቸው ኔጌቲቭ ስምና ኔጌቲቭ ማንነት ነው። ያንን የሚፈቅላቸው ልጄ፣ ወንድሜ፣ እህቴ ብሎ ወዳጄ እነዚህን ነገሮች የሚያሳያቸው ሰው ስለሌለ በህይወታቸው ወጣ ገባና ወጣ ገባ የበዛበት ይሆናል። አናሲሞስ ከዛ በኋላ ምን እንደሆነ ታውቃላችሁ? ላከው፣ ሄደ፣ ተቀበለው፣ ታሰረ። ቆላሴስ መልእክት ላይ ስታዩ አናሲሞስ ሌላ ሰው ሆኖ ታገኙታላችሁ ቆላሴስ መልእክት ላይ ብትሄዱ ከቁጥር ምዕራፍ 4 ከቁጥር 7 ጀምሮ እንደዚህ ይላል የተወደደ ወንድምና የታመነ አገልጋይ በጌታም አብሮኝ ባሪያ የሆነ ቲኪቆስ ኑሮዬን ሁሉ ያስታውቃችኋል ወሪያችንን እንድታውቁና ልባችሁ እንዲያጽድባችሁን እንዲያጽናና ከእናንተ ከሆነውና ከታመነው ከተወደደውም ወንድም ከአናሲሞስ ጋር ወደ እናንተ የምልከው ስለዚህ ምክንያት ነው የዚህን ስፍራ ወሬ ሁሉ ያሰምኳቸዋል አሁን እዚህ ጋር አንድ የኮበለለ ባሪያ አይደምስልም ማለት የተወደደ ወንድም የታመነ ያልታመነ ነበር የታመነ ሆነ አይደለ እንዴ ያልተወደደ ነበር እዚህ ጋር ምንድን ነው የተወደደ ነው ባሪያ ነበር እዚህ ጋር ወንድም ሆኗል አክቹአሊ የወንጌል አገልጋይ በአብያተ ክርስቲያናት መካከል መልእክት የሚያስተላልፍ ትልቅ ሰው እንደሆነ እናያለን ጳውሎስ የስም ብቻ ሳይሆን ልጄ ወንድሜም ሳይሆን የፈለገ እዳ ቢኖርበት ያንን ወደ እኔ አዙር ወደ እኔ አካውንት እኔ ራሴ ከፍላለሁ ብዬ ምን እንደጠፋ አታቁም እንግዲህ ጥፋቱን ሁሉ ሲሸከም ታያላችሁ ስለዚህ ዛሬ ጳውሎስ በርግጥ ከበርናባስ ህይወት ምናልባት ሊሆን ይችላል ወይም እግዚአብሔር በተለያየ መንገድ ሲዝን ዳርጎት ሊሆን ይችላል በዚህ ደረጃ የታወቀ ሐዋርያ ቢሆንም የታወቀ የቃሉ አገልጋይ ቢሆንም ነገር ግን በአንድ ሰው ላይም ደግሞ የሚሰራ የእግዚአብሔር ሐዋርያ ነው አንድ ሰው አንዳንድ ጊዜ አገልግሎታችን እያደገ የሚመስለን ነገር ቁጥሩ እየጨመረ ከአንድ ሰው በራቅን መጠን ትልቅ አገልጋይ የሆንን የሚመስለን ከሆነ እግዚአብሔር ዛሬ የሚለን ወደ አንድ ሰው ተመለሱ ምክንያቱም የበርናባስ አገልግሎት በጣም ኢፌክቲቭ ነበር በጣም ኢምፓክትፉል ነበር ይህንን ሐሳብ ይዛችሁ ወደ ዮሐንስ ወንጌል ስትሄዱ የጌታ የኢየሱስ ክርስቶስን አገልግሎት ስታዩ በጣም አንድ ሰው ተኮር ነበር ማለት እንችላለን በየመንደሩ በየከተማው በየጉባኤው ያገለግላል ብዙዎችን ያበላል ይፈውሳል አጋንንት ያስወጣል ይሰብካል ነገር ግን ህይወቱ ከአንድ ሰው ይራቃል ነበር በዮሐንስ ወንጌል ካሉት ምዕራፎች ወይም ካሉት ብዙ የአገልግሎት ምዕራፎች ውስጥ ኦልሞስት ብዙ ስድስት የሚሆኑ ምዕራፎች ዴዲኬትድ የሆኑት ጌታ ከአንድ ሰው ጋር ባጠፋው ጊዜ ነው እነዚህ ሰዎችን ስትመለከቷቸው በጣም ፕሮቶታይፕ የሆኑ የተለያዩ አይነት ሰዎች እንዴት አንድ ሰው ካላገኛቸው እነዚህ ሰዎች ሊቸገሩ ምናልባትም ሊሞቱ ምናልባትም ሞተው ሊቀሩም እንደሚችሉ የሚያሳይ ክፍል ነው ለምሳሌ ከጊዜ አንጻር እናንተም ታነቡታላችሁ የዮሐንስ ወንጌል ምዕራፍ 3 ላይ ስትሄዱ አንድ በጣም የታወቀ የሃይማኖት መምህር ሁሌ በማስተማር ቢዚ የሆነ ያስተማረ ያረጀ ሰው ግን ጥያቄ ያለው የት ይሄድ ማን ይጠይቅ እሱ ራሱ ጥያቄ መላሽ ነው ኒቆዲሞስ ይባላል በኋላ ከጌታ ጋር ያደረገውን ኮንቨርሴሽን ስታነቡ ዳግም መወለድ ምን ማለት እንደሆነ እንኳን አያውቅም ለካ ጌታ ራሱ ምን አለ አንተ እስራኤል መምህር ሆነ እስካሁን ድረስ ይሄን እንኳን አታውቅም እንዴ ብሎ እስኪ ጠይቀው ማለት ዳግም ካልተወለድክ እግዚአብሔር መንግስት አትወርስም ሲለው እንዴ ነው ያርጅቻለሁ አሁን እንደገና ደግሞ እንደ ሪዋይንድ አርገ ነው እንደገና መጣው እንዴ ነው በዚህ ሌቭል መንፈሳዊ ነገር ያልገባው ሰው ነበር ጌታ ግን ይሄ ሰውዬ በሌሊት እንዲመጥ ጌታ አቬለብል ነበር ብዙ ሰው በማይመች በኢንኮንቪኒየንት ታይም አቬለብል ስላልሆነ አንዳንድ ሰዎች ከነ ጥያቄያቸው ይሞታሉ አንቱ እንደተባሉ ጎረቤታችን ሆነው አንዳንዶቹ አብረውን እየሰሩ ከአንዳንዶቹ ጋር ቢዝነስ ፓርትነር ሆነን ምክንያቱም እኛ የምንፈልገው አገልግሎት መድረክ ላይ አልለቀቅ ብሎን እኛ ደግሞ ጌታን በጣም አገልግሎቴን ጌታ የምትለቀው መቼ ነው እንላል አንድ ሰው ይህ አይገርምም ጌታ በጣም ረጅም ጊዜ ወስዶ ነው ያስተማረው ስለ ዳግም መወለድ ሚገርማችሁ ይሄ ሰውዬ ብቻ ነው ጌታ ሊሰቀል ሲል ካህናቶቹ ተሰብስበው እንትን ሲሉ የተከራከሩና ያው ኦፍ ኮርስ ኩም አረጉት በጣም ብዙ ስለነበሩ አልቻላቸው አይደል ወደ ጌታ በሌሊት መጥቶ የነበረው ኒቆዲሞስ እንዴት ከሱ ሳንሰማ ዝም ብለን እሱ ላይ እንፈርዳለን ሲል ፍር ከገሊላ ደግሞ ነቢይ ከየት ሀገር ነው የሚነሳው ብለው ያው አፋፉን አሉት ነገር ግን አትሊስት ድምጽ አድርጓል ምክንያቱም ከጌታ ጋር ተገናኝቷል ይሄ ሰው አም ሹር በሐዋርያት ሥራ ውስጥ ከዳኑ ብዙ ካህናት መካከል የመጀመሪያው እንደሚሆን ምንም ጥርጣሬ የለኝም። ነገር ግን ይሄ ልቡን የሚያብከለክለውን ጥያቄ ወደ ጌታ መጥቶ እንዲጠይቅ ጌታ በሌሊት ስፔስ ነበረው ለሱ። አንድ ሰው ላንድ ሰው ወደ ምዕራፍ 4 ስትመጡ ያው እንድታነቡት ነው ተውም ሁሉንም ትንሽ መነካካት ስለምፈልግ ማለት ነው። ወደ ምዕራፍ 4 ላይ ስትመጡ ይቺ ሰማርያዊት ሴትዮ በጣም የምትገርም ሰው ናት። በብዙ ጥያቄ የተሞላች በብዙ አለመርካት ውስጥ ያለች አክቹአሊ ውሃ እንኳን ለመቅዳት ከሰው ጋር መሄድ የማትችል በጣም ብዙ አውትካስት የሆነች አስቡ። ሰማርያውያን ከይሁዳውያን አውትካስት ነው። አውትካስትም አውትካስት አለው። ምን ማለት ነው? ለመገለልም መገለል አለው። ታቃላችሁ እስር ቤት ውስጥ ለምሳሌ በሰሩት ወንጀል መሰረት በጣም በቃ እንደ ኃጢአተኛ የሚታዩ እስረኞች አሉ። በጣም እንደ ጻድቃን የሚታዩ ደግሞ እስረኞች አሉ። ለምሳሌ ሰርቀው የገቡ ሰው ገለው ከገቡ ይልቅ ጻድቅነት ይሰማቸዋል። አትሊስት እኔ ሰርቄ ነው እዚህ የመጣሁት። ሰው ገለው የመጡ ደግሞ ሬፕ አድርገው ወይም ደግሞ ህጻናት ላይ ደፍረው ካደረጉት በጣም ጻድቅነት ነው። አትሊስት እኮ ገድየዋለሁ ምንም አላረኩትም። ይሄ በጣም ሀይ በየሁሉ ቦታ እዚህ ቤት ብቻ እንዳይመስላችሁ ሃይራርኪ ያለው እኮ እሷ ከሴቶች ጋር ውሃ መቅዳት አትችልም ማለት ነው። በጠራራ ፀሐይ ነው የምትቀዳው። ስለዚህ ጌታ ምን አለ? ወደዛ ቦታ ሊሄድ ግድ ሆነበት ይላል። በማይሆን ሰዓት፣ በምሳ ሰዓት፣ በፀሐይ ያቱም ከዛ ውጭ አትገኝማ። ምክንያቱም ሲመጣም ያገኘው እሷን ነው። ፎር ሎንግ ታይም ደቀ መዛሙርቱ ምሳ እስኪመጡ ድረስ ማንም ሰው ኢንተርፊር አላደረገባቸው። እውነት ነው። አክቹዋሊ ጌታ ኢየሱስ ክርስቶስ በተመዘገበው ታሪክ መሰረት ደ ሎንገስት ኮንቨርሴሽን ያደረገው ከዚች ሴት ጋር ነው። ደግሞ የሚገርማችሁ ነገር እንደ በላይ ሆኖ ምን ማለት ሳይሆን በእሷ ደረጃ ወርዶ እየተከራከሩ እየገመገመችው፣ አሁን ትንሽ ነቢይ ትመስላለህ አንተ ግን ከያዕቆብ ጋር ልትበልጥ ይችላል፣ ያዕቆብ እኮ ግን በጣም ይበልጣል እየተባባሉ ማለት ነው። ምንም ሳይነግራት ቀስ እያለ ቀስ እያለ መጨረሻ ላይ ትክክለኛውን ኮርድ ሲመታው ሙዚቃው ወጣ። ምን የሚለውን ኮርድ? ባልሽን ጠርተሽ ነይ የሚለው። ለምንድን ነው እሱ ሌላውን ነገር ትቶ እዛ ጋር ሄደው ብላችሁ ስትጠይቁ፣ አምስት አግብተሻል፣ አሁን ያለው ስድስተኛውም ባልም ማዕረግ ሳይሰጠው በቃ እስኪ አነስ ባለ ማዕረግ ዝም ብሎ የሚኖር ሰውዬ ነው። ምን ማለት ነው እሱ? የህይወቷ ያለመርካቷ እንትን ምልክት ያለበትን የበሽታን ዋነኛ ምልክት ነው የነገራት። ስለ ውሃ ስለ ህይወት ውሃ ሲላት፣ በቃ እንደውም እኔ እኮ ስለዚህ እንዳልመጣ የህይወት ውሃ ማካል ስጠኝና አንድ የለርካ ስትለው የጥማቷን ማሳያ አሳያት። ያኔ ነው ነቢይ እንደሆነ። ከዛ ደግሞ ስለ አምልኮ መንፈሳዊ የሆነ ክርክር ጀመረች ከሱ ጋር። መጨረሻ ላይ መሲሁ ሲመጣ ይህን ሁሉ ይነግረናል ስትለው፣ የምናገርሽ እኔ ነኝ። በጣም የሚገርማችሁ ነገር እንስራዋን ጥላ ወደ ከተማ እንደሄደች እግዚአብሔር ቃል ይናገራል። ምንም እንኳን ውሃ የሚቀዳውን እንስራ ጥላ ብትሄድም የህይወት ውሃ ግን ይዛ ነው ወደ ከተማ ሄደችው። በአንድ ጊዜ ከተማውን አጥለቀለቀችው። የከተማው ሰው ሁሉ ወደ እሱ መጣ። አክቹዋሊ ወደ እኛ ናና ከተማችን ኖርልን። አይሁዳውያን አይቀበሉም ሳምራውያን። አብሯቸው እንዲኖር ለምን ሁለት ቀን አብሯቸው ቆየ ይላል። ስለዚህ የዛ ከተማ አክሰስ ፖይንት እቺ አንድ ሰው ነበረች። ግን ማን ያናግራት? ማን ያናግራት? ከተማው በማን እጅ ነው ያለው? በእሷ እጅ ነው። ምስ አሱ ምን ያህል አቅም እንዳለው ውስጧ። አንዳንድ ጊዜ ብዙ ችግር ያላቸው ሰዎች ብዙ አቅም እንዳላቸውም አትርሱ። ስለዚህ ጌታ የእሷን ችግር ብቻ ሳይሆን የከተማውን ችግር ሁሉ ሲፈታ እናያለን። አሁን የምናምነው አንቺ ስለነገርሽን ሳይሆን እኛ ራሱ ከእርሱ ሰምተናል፣ እርሱ የዓለም መድኃኒት እንደሆነ እናውቃለን ብለው ነው የሚያልቀው ታሪኩ። አንድ ሰው ለአንድ ሰው ሰማርያ ሄዶ ለመስበክ ከመሞከር እዚህ ዋናዋ ሰባኪ ራሱ አዋልት ቀዳ ስለምትመጣ አንዳንድ ጊዜ እግዚአብሔር ዊዝደም እንዲሰጠን በየቀኑ አጠገባችን ማ ተቀምጦ ታክሲ ውስጥ እንደምንሄድ አናቅም። ስራ ቦታ ከኛ ጋር ያለ ሰው አንዳንድ ጊዜ ቸግሮ ትንሽ ነገር የሚጠይቀን ሰው ማን እንደሆነ አታውቁም። ምዕራፍ አምስት ላይ ስትሄዱ አገርማቸው ዮሐንስ ወንጌል ልጨርሰው ነው እንዲህ በአንድ ሰው እንዳትሉኝ። ምዕራፍ አምስት ላይ 38 ዓመት ሙሉ ሽባ ሆኖ ቁጭ ብሎ እዛ ውሃ ሲንቦጫረቅ ዘሎ ሊገባ ሲል መዝለያ የለውም። አዘላለል እያየ 38 በጣም ብዙ ነው። 38 ዓመት ሰውዬ እዛው አረጀ። ጌታ መጥቶ ልትድን ትወዳለህ ሲል መዳን እንዴት እንደማይቻል ለጌታ አስረዳው። ወዳለው ማልወድም አላለም እኔ አላለም ከብዙ ጊዜ ጀምሮ እዚህ ነበርኩ ነሲም ዋውስ መልአክቱ መጥቶ ዋውን ሲያናውጣው አቅም ያለው ይዘላል ሌላው በዘመድ ይገባል የሆነ የኢትዮጵያ ቢሮ አስመሰሉት አይደል በጣም ከባድ ነው ከዛ ሀይቅ አይተናነስም አንዳንድ ቦታ መግባት ብዬ ነው ሲናወጥ ያው ዘመን ስለዚህ ጌታ ሲጠይቀው ጌታ በጣም ይገርማችሁ ነገር ወደዚህ ሰው መጥቶ ማብራሪያውን ከሰማ በኋላ ምንድን ነው ያለው ግባ ዝለልና አላለው ለምን መሰላችሁ ሀይቁን የሚያንዘራገው መልአክ ነው መልአኩን የሚያንቀሳቀሰው ጌታ ነው ስለዚህ ራሱ የአንቀሳቃሹ አንቀሳቃሽ አጠገቧል ስለዚህ ውሃውን ሳይሆን እሱን ራሱን አንቀሳቀሰው ተነስና ይዘህ ሂድ ሲለው ግራ ምንም አላለ እንዴት ምናምን የለም ድግ ብሎ ይዞ ሄደ ግን አንድ ነገር ተናገረው ከዚህ ባሰ እንዳይደርስብህ ደግመህ ኃጢአት አትስራ ሰውዬው ትንሽ ቀና ሰው አይደለም አይሁድ ጠየቁት ማን ደፈወሰው አላቀውም አለ በኋላ ጌታን ሲያገኘው ለማመስገን ሳይሆን ሩጦ ለማሳበቅ ታዩታላችሁ ምን ያህል እድሉ እንደተጠቀመ አላቀም ግን ምን ማለት ነው እሱ መሰላችሁ አንዳንድ ጊዜ በጣም የተረሱ አንድ ቦታ ላይ በአንድ ሁኔታ ውስጥ ብዙ የቆዩ ሰው ሁሉ ተስፋ የቆረጠባቸው በራሳቸው ተስፋ የቆረጡ አንዳንድ ጊዜ ተስፋ ያላቸው ነገሮች ላይ አክት ማድረግ እንወዳለን ቶሎ ክሬዲት የሚያስገኙ ነገሮች ቶሎ ሪስፖንስ የሚሰጡ ነገሮች አሁን ይሄኛው አያችሁ ሪስክ ያለው ስራ ነው ምዕራፍ 7 ሌላ አገልግሎት ይናገርና ምዕራፍ 8 ላይ ስትደርሱ ዝስተላችሁ አለቻች ሴት ሊወግሯት ይዟት የመጡ ንጋር ማለት ነው ጌታ ያስተማረ ያለ አንድ ሴት ያዳፉ ይዘው መጡ ናምዶ ደፍ ዝዛረጓትና በጣም የገርማችሁ ነገር ይዟት የመጡት ላንድ አላማ ነው ለምንድን ነው እሱ ጌታን ለመፈተኛ የጥያቄ እንድክ እንደ ፍጥጥ የፈተና ጥያቄ ምንም ስለሱ አይጨነቁም ምን ስለሆነ ከዛ በኋላ ሙሴ እንደነዚህ አይነቱን ምን እንድናረክ እንድንወግር አዞናል አንተ ምን ትላለህ ቢሉት ዝም አገንግሮ ቀና አላለም ይላል ጣም ሲወተውቱት ምን አላቸው መካታት የሌለበት ካለ እናንተ ማhall የመጀመሪያው እንድንጋይ ወርወር ሲል እዛ ምራፍ ላይ ነው እኔ ያለም ብርሃን ነኝ የሚለው ጌታ ሁሉም ሰው ባትሪውን እሷ ላይ አብርቶ ነበር ይቻት ያተኛ ይያለ ለማጋለ ከዛ እሱ ባውዛውን አበራና ወደነሱ አስብ ትንሽ ባትሪ ይዛችሁ ትልቅ ባውዛ ሲበራባችሁ ባትሪያችሁን አጥፍታችሁ ነው መጣፉት ሁሉም ባውዛ ሲበራባችሁ ህሊናቸው ላይ የክሰሩት ኃጢአት የዝርዝሩን ማንበብ ጀመሩ ማይሆን መጀመሪያ የሄደው ሳስበው ሰውየው ይመስለኛል መቼ ሰው ብቻውን ዝሙት አይሰራም ማለት ይታለ ሰውየውን ለምን አላመጡትም ዴ ይሄ ነገር እኮ ከወጣም ዝም ብዬ ነው ያልኩት እንትኑ ብዙ ፌር ያልሆነ ነገር ነበረው ለማለት ፈልጌ ነገር ግን ይሄ ምዕራፍ ሲያልቅ ጌታ ኢየሱስ ክርስቶስን ሊወግሩት ድንጋይ አንስተው ከከተማ ውጪ ሲወስዱ ነው የሚያልቀው ማለት እነዚህ ሰዎች ድንጋይ ይዘው መጥተው ድንጋይ ይዘው ነው ምዕራፉ የሚያልቀው ዝም ብሎ መወገር የሚፈልጉ ሰዎች ናቸው ግን ምን ለማለት መሰላችሁ እነኚህ የእናንተ አባታችሁ ከዲያብሎስ ናችሁ ያላችሁ እዛ ቦታ ነፍሰ ገዳይ ነው እሱ ሊገድል ያጠፋ እናንተም ልትገሉኝ ነው ማለት ማንንም ሊገል አይፈልግ ብሎ ድንጋይ ግን አንስተው ከከተማ ውጪ ይዘውት ሄዳሉ ምን ማለት ነው እሱ በእንደዚህ ሊያስገድል በሚችል ሁኔታ ውስጥስ ለአንድ ሰው የሚቆም ማን ነው እውነትን ይዞ ማለት ብርሃን ሆኖ የሚቆም አሁን ይሄ የማይፈለግ አገልግሎት ሊስት ውስጥ ነው የሚገባው እውነት ነው ውሸት ነው ብዙ ፍትህ ብዙ እውነት የሚያስፈልግ ቦታ ላይ የሚገኝ ሰው የለም ጌታ ግን መስበክና ማስተማር ብቻ ሳይሆን ኮንፍሮንቴሽን በሚያስፈልግበት ቦታ ምናልባት መወገር እሱ የሚያስፈልገው ቦታ ላይ ራሱን ያቀርባል ዛሬ ብዙ ሰዎች እንደዚህ አይነት ሪደምሽን ይፈልጋሉ እነዛ ከሳሾች እሱ ወዲያ ያለው የፈረደብሽ አንድ ሰው የለም ሲላት አንድም የለም ጌታ አለ ያን ጊዜ ነው ቀና ብሎ በስነ ስርዓት ያናገራት ምክንያቱም በእንደዚህ አይነት ሀፍረት ውስጥ ያለን ሰው በሰው መሃል ማዋራት እንኳን ምን ያህል አሳፋሪ መሆኑን ማወቅ ዲሴንሲ ይጠይቃል ጌታ በጣም ዲሴንት ነው ጨዋ ስለሆነ እነሱ እስኪሄዱ ድረስ አላዋራትም በይኔም አልፈርድብሽም ደግመሽ ኃጢአትን አትስሪ ብሎ በነፃ ለቀቃት። በነፃ ብቻ ሳይሆን በነፃነት ነፃ አውጥቶ እነተን ታውቃላችሁ እነተ ምን ያረጋችኋል የሚለውም ቃል ያለው እዛ ምራፍ ላይ ነው። እንደዛ ስለተባሉ ነው እነሱ ድንጋይ ያነሱ። እኛ ማንንም ባሪያ አይደለንም ሲል ኃጢአት የሚሰራ የኃጢአት ባሪያ ነው አላችሁ። እኛ ከእግዚአብሔር ነን ሲል እግዚአብሔር ብትሆኑ እኔን ተወዱ ነበር። እኛ አብርሃም ልጆች ነን የአብርሃም ልጆች ብትሆኑ አብርሃም ያረጋውን ታረጋ። በቃ ኮርነር አረጋችሁ ጥብቅ ጥብቅ መጨረሻ ላይ አንተ ጋኔን አለብህ እንደውም አሉት። እንግዲህ እነቱን እኔ ልንገራችሁ እናንተ ራሳችሁ ከአባታችሁ እኛ አባታችን ምናምን ሲሉ አባታችሁ አብርሃም አይደለም እግዚአብሔር ማለት አባታችሁ ልክ እናንተ አያችሁ ከሱ ኮርጃችሁ የምታደርጉትን ነገር የሚሰራ ነው። እሱም ዲያብሎስ ነው። ዲያብሎስ በጣም ቴንስ ነው። ምዕራፉን በደንብ ብታነቡት አያችሁ። አንድ ሰው ማገልገል አንዳንድ ጊዜ ኮስቲ ነው ጉባኤ ከማገልገል ይልቅ። ምዕራፍ 9 ሌላ አንድ ሰው አለ። በነገራችን ላይ ምዕራፍ 9 ለምሳሌ ስታነፉት ዮሐንስ ወንጌል እነዚህ ቦታዎች ላይ ሁሉ አንድ ሰው እያለ ነው የሚያወራው። እንደዚህ አይነት የሚባል አንድ ሰው ነበረ። ምዕራፍ 9 ላይ ራሱ ስታነቡ ምን ይላል መሰላችሁ? ሲያልፍም ከመወለዱ ጀምሮ እውር የሆነውን አንድ ሰው ወይም ሰው አየ። እንደዚህ ያለ ነው። በቃ ሲያልፍ ይሄ ሰው 40 ዓመት ሙሉ እውር ሆኖ ነው የሄደው። ይሄ ራሱ ስንት መዘዝ ያስነሳ አይነት እውር መሰላችሁ? በነፃ ባረጋ አሁን ሲያሳዩ ደቀ መዛሙርቱ ራሳቸው ቴዎሎጂያቸውን አመጡ። በጣም እርግጠኛ ሆነው እኮ ነው ሶስተኛ አማራጭ ሳይሰጡት ይሄ ሰውዬ አይነ ስውር እንዲሆን ኃጢአቱን የሰራው እሱ ነው ወላጆቹ ናቸው። ጌታ ደግሞ ምን አለ? የእናንተ ቴዎሎጂ ሁለቱም ፎልስ ነው፣ እሱም ወላጆቹም አይደሉም። ምን ኃጢአት አልሰሩም ማለት እኮ አይደለም ጌታ። እናንተ ይሄንን አይነ ስውርነት ኤክስፕሌን በምታደርጉበት መንገድ አይደለም ኤክስፕሌን እንደሚሆን። ይሄ ሰው አይነ ስውር የሆነው የእግዚአብሔር ክብር በእርሱ ላይ እንዲገለጥ ነው። እኛ ብዙ በምክንያት ወደ ከወደጎን የምናስወግዳቸው ከኃላፊነት የምናሸሻቸው ነገሮች አሉ ምክንያት ሰጥተን። ለምን ሲባል ጌታ ስለዚህ የእግዚአብሔር ስራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም ብሎ ቀን ሳለ የላከኝን ስራ ላደርግ ይገባኛል በማለት በዓለም ስራ ባለው እዚህ ጋም እንደገና የዓለም ብርሃን ነኝ ይላል። ስለዚህ ጌታ በጣም በሚገርም ሁኔታ ይህንን አይነ ስውር በጭቃ አገለገለው። በጭቃ ስላችሁ ቤት ሰራለት ማለት አይደለም። ጭቃ አቦካና በምራቁ አይኑ ላይ መረግ። ድሮም አይነ ስውር ነው፣ ላዩ ላይ የባስ ጭቃ መረግ። እንግዲህ በአይን እና ጭቃ በጣም አይቀራረቡም ማለት እንዴት ነው? በቃ ምንም ከንቱ ነው ያረገባቸው እይታቸውን። ብዙ ጊዜ በመዳሰስ በቃል በማዘዝ የሰዎችን አይነ ስውራን እናብርቷል። እዚህ ጋር ግን የእግዚአብሔር ክብር እንዲታይ ለመሰላችሁ በጭቃ አይኑን እንትን ያደረገው ኢየሱስ ክርስቶስ እርሱ ፈጣሪ እንደሆነ እንዲገባቸው ነው። የሰውን ልጅ ከምንድን ነው ያበጀው? ከምድር ጭቃ። ስለዚህ ጌታ እዚህ ጋር አይን ፈጠረለት ነው። ከዛ ያ ነገር ያስነሳውን ነገር ወላጆቹ ፈርተው እኛ ሰውየው ራሱ ነው ግን 40 ዓመት ስለሆነ ለምን እሱ ራሱ ጠይቁት ብለው ከዚህ ሰው ጋር ከተጫወት ታ አስቸጋሪ ነው አሶሺየት ማድረግ። ከዛ እሱ ከነሱ ጋር ያረገው ኮንቨርሴሽን ደግሞ በጣም ይሄ ሰው ኃጢአተኛ ነው ከዚህ ሰው ምናም ተው እግዚአብሔር ነው ሲል እኔ ኃጢአተኛ መሆኑን አላቅም አንድ ነገር አውቃለሁ። እኔ ማቃት አንድ ነገር ምንም ማንም ሰው ሊያስክደኝ የማይችል በቃ ሌላውን ሁሉ እናንተ ወቁት። እኔ ማቃት አንድ ነገር ትላንት ውር እንደነበርኩ ዛሬ እንደማ እዚህ ጋር እንነጋገር ከፈለጋችሁት። እሺ ስለሱ ስለዚህ ሰው የምን ትላል ነብይ ነው አለ እያለ እያለ መጨረሻ ላይ ከመቅደስ ተባረረ እሱ። ከዛ ጌታ መጥቶ አናገረው፣ ለጌታ ሰገደለት። ይህ የእግዚአብሔር ክብር ሊገለጥበት የሚችል ሰዎች ግን በቴዎሎጂና በአንዳንድ ጎዳናዎች ኤክስፕሌን አድርገናቸው ዘግተን የተዋናቸው ችግሮች ሊኖሩ ይችላሉ። እግዚአብሔር ግን ለእነሱም ደግሞ ፈቃደኛና አቬለብል የሆነ ሰው ካለ እግዚአብሔር በዛም ላይ ይሰራል። እውነት ነው። ብዙ ነገሮች አሁን ከኛ በቃ እግዚአብሔርም እኛም እንደማንችላቸው አንድ ቡድን አድርገን እግዚአብሔርንም ከኛ ጋር የተውናቸው ነገሮች አሉ። እግዚአብሔር ግን እነዚህንም ነገሮች ማድረግ ይችላል። ግን አንዳንድ ጊዜ እንደዚህ አይነት ከባድ ነገሮችን ተሸክመው ሁሉ ጊዜ ቻሌንጅ የሚያደርጉን ሰዎች ይኖራሉ። አንድ ሰው አስርን ዘላችሁ አስራአንድ ላይ ስትሄዱ ምን ብሎ ይጀምራል? ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አላዛር የሚባል አንድ ሰው ታሞ ነበር። አንድ ሰው ምን ሆኖ ነበር? ታሞ ነበር። አንድ ሰው አይነ ስውር ነበር። አንድ ሰው አመንዝራ ሆና ልትደበደብ ነበር። አንድ ሰው 38 ዓመት ሙሉ ሽባ ሆኖ ይኖር። አንድ ሰው ሁሉም ችግረኞች ናቸው። እዚያ ያሉት ሰዎች እያንዳንዳቸው ከቴዎሎጂያኑ ከኒቆዲሞስ ጀምሮ የተቸገሩ ሰዎች ናቸው። ያው ታውቁታላችሁ ታሪኩን። ሞተ፣ ጌታ መጣ። በችግሩ ትልቅ በሆነ ቁጥር ክብሩ ትልቅ ነው። እውነት ነው? ትልቅ ችግር በሆነ ቁጥር እዚህ ጋር ስታዩት በጣም ከበድ ያለ ችግር ሲሆን የእግዚአብሔር ክብር ደግሞ በዛው ይልቅ ትልቅ ነው። ስለዚህ ጌታ የአንድ ሰው አገልጋይ ነው። ጌታ ኢየሱስ የስንት ሰው አገልጋይ ነው? የአንድ ሰው አገልጋይ ነው። በአንድ ሰው ምክንያት በምንልበት ጊዜ ጌታ ኢየሱስ ክርስቶስን ስናየው በአንድ ሰው ምክንያት ብዙ አንድ ሰዎች ነፃ ወጥተዋል። ብዙ አንድ ሰዎች ተገልግለዋል። አሁን ዛሬም በዚህ ዘመን በዚህ ምድር በዚህ ትውልድ መካከል እግዚአብሔር ብዙ ችግራቸውን ሊፈታላቸው ሊረዳቸው ሊያግዛቸው የሚፈልጉ አንድ ሰዎች አሉ። ጎዳና ላይ አሉ፣ ቤት ውስጥ አሉ፣ ባለስልጣን ሆኖች አሉ፣ ፓስተሮች ሆነው አሉ። ምንም የሌሉበት ቦታ የለም። ሴተኛ አዳሪዎች ሆነው ሊኖሩ ይችላሉ፣ ወንደኛ አዳሪዎችም ሆነው ሊሆኑ ይችላሉ። አለ፣ ታውቃላችሁ አይደል? ምን ዝም ብደነገጣችሁ? አለ። ብዙ አይነት ችግር አለ እዚህ ሀገር ላይ። በኑሮ ችግር የሚሰቃዩ ሊሆኑ ይችላሉ። በድሎት ችግር የሚሰቃዩ ሰዎች ሊሆኑ ይችላሉ። በህመም የሚሰቃዩ ሊሆኑ ይችላሉ። በሞት አፋፍ ላይ የሆኑ ሊሆኑ ይችላሉ። በእንቅልፍ የሚሰቃዩ ሊሆኑ ይችላሉ። በእንቅልፍ ብዛት የሚሰቃዩ ሊሆኑ፣ እግዚአብሔር ግን ብዙ ሊረዳቸው የሚፈልጉ አንድ ሰዎች አሉ። ስለዚህ ይህን የአንድ ሰው ትምህርት ሲሪየስ ስናስብ፣ በተለይ ደግሞ በጣም እንድናስብ የምፈልገው በዚህ ያለን ሁላችን ለአንድ ሰው መፍትሄ እንድንሆን እግዚአብሔር ይርዳል። በቃ እግዚአብሔር ወይ ይህ ሁሉ ችግር ባለበት እንዴት ለአንድ ሰው መፍትሄ መሆን አልችልም? የሶሪያውን ጀነራል እኮ ወደ ፈውስ የመራቸው አንዲት የተማረከች ህፃን ልጅ ቤት ውስጥ በሰራተኛ ለአንድ ሰው መፍትሄ ሆናለች። ትልቅ ነገር ነው። እግዚአብሔር ለአንድ ሰው መፍትሄ ያድርገን። አንድ ሰው እኔ አሁን አንድ ሰው እግዚአብሔር መጀመሪያ የሚለካው አንድ ሰው እንድንመፍትሄ እንድንሆን። ጳውሎስ ትልቅ መሆኑ አንድ ሰው እንዳይረዳ አልከለከለውም። ጳውሎስ እስረኛ መሆኑ አንድ ሰው እንዳይረዳ አልከለከለውም። ጌታ በአገልግሎት በጣም የተወጠረ ቢዚ መሆኑ ከእንትን አቋርጦ ወደ ሰማሪያ ወደዛ ሀይቅ እንዳይሄድ ወደዛ ምንጭ እንዳይሄድ አልከለከለውም። እነኚህ ሰዎች ሊወግሩት የተዘጋጁ ነፍሰ ገዳዮች መሆኑ ከነሱ አፍ ከነሱ እጅ ይችን ሴት እንዳይነጥቅ አልከለከለውም። ስለዚህ እግዚአብሔር ዛሬ ከህዝቡ የሚጠብቀው ሁላችን የሚፈትሸን ልባችን የሚፈትሸው በየቀኑ የሚገርማችሁ ነገር የሆነ ሰው ተርቦ እግዚአብሔር እንዴት እንደሚያበላው ያንን ሰው ግራ እግዚአብሔር ወርዶ ስላይሆን አንዳንዴ ልባችሁ ላይ ይሰማችኋል። ከዛ የኔ ልብ ነው ሰውየው ምን ስንቱን አብልቶ ይቻል። እግዚአብሔር እኮ ስንቱን አብሎ አይደለም ያለው፣ ስንት ሰው ነው አብሎ ያለው? በሏ አንድ ሰው ምሳ አብሉ ሲለን በቃ ያልበላውን ሁሉ እናስብና ይህን ሁሉ ምን ባበላው ምን ይጠቅማል? እግዚአብሔር አንድ ሰው አብሉ ነው። አንዳንድ ጊዜ አንዳንድ ሰዎች በእግራቸው በባዶ እግራቸው ጫማቸው ተንሻፈው ሲሄዱ በጣም ልባቸው አንዲው ሊ ወደ እነሱ ይሳባል። ከዛ ምን የዚህ ሀገር ሰው አብዛኛው በጨምጠማማ ጫማ አይደለም ያረምለምላችሁ ተታልፋላችሁ። እግዚአብሔር ልቡ ይሰበራል። ያንን ታዲያ በማን በኩል ጫማ ይቀይር እግዚአብሔር? አንድ ጊዜ አንድ ባይብል ስተዲ ላይ ብዙ ትልልቅ ባለጠጋም ሰዎች ባሉበት ጸሎት ፕሮግራም ላይ አንድ ወጣት ልጅ እኔ ጫማዬ ዝናብ እያዘነበ እያስገባ ከላይም ከላይ ያለውን ዝናብ ከታችም እያስገባ ስለተቸገርኩኝ ጸልዩልኝ እግዚአብሔር ጫማ እንዲሰጠኝ አለ። አንደኛው ሰው ያይ ልጅ ያንተ ጫማ መልሶ ያለው እኔ ኪስ ውስጥ ነው እንጂ እግዚአብሔር ጋር አይደለም፣ በሁለት ጫማ ግዛ ብለው ጸሎቱን እዛው መለሱት። አንዳንድ ሰው ብዙ ብር ኪስ ውስጥ አድርጎ በልሳን ጌታ ወይ እባክህ አንተ የወደድከውን አይነት ጫማ ለወንድሜ እንድሰጠው። ሙቁ ሰዓት ብሉ ብትሏቸው አይጠቅማቸውም አለ እንደሚለው እግዚአብሔር ቃል። ስለዚህ ጌታ ኢየሱስ ክርስቶስ የአክሽን ሰው ነው። ወደሱ በመጡ አጠገቡ በደረሱ አንድ ሰዎች ላይ የማዳገም ለውጥ እንዲፈጠር ምክንያት ይወላችሁ ሞክሩት። እግዚአብሔር ፕሮምፕት ሲያደርጋችሁ እንትናት በሉ ችላት በሉ የሆነ ትንቢት ምናምን አጠብቁ የለም በቃ እግዚአብሔር ልባችሁ ላይ እንደ ስስ የሆነች ነገር ነው የሚያሳልፍ ያንን ተከተሉና አድርጉ። አንዳንድ ጊዜ ምን አስባለሁ አንዳንድ ሰዎች የሆነ ነገር ሲሉ ተታሎ መበለጥ ይሻላል። እነኛ ሰዎች ያታሉኛል ብላችሁ አትፍሩ። ካላችሁ መልካም ማድረግ ከቻላችሁ አድርጉት። በእውነት ምክንያት አንደኛ እነዛን ሰዎች አይጎዳቸውም። ይመካተም እናንተ ከመልካምነት ጋር ስታደርጉትና ማንንም ዝም ብሎ ሲያደርገው ይለያያል። ሁለተኛው ነገር ግን እነዚህን ዝም ያሉ ነገሮች ማዳመጥ ስትጀምሩና እግዚአብሔር ስትሰሙት ከዛ እግዚአብሔር ወደ ማመሰላችሁ ሁሉ ጊዜ ልቡ የሚሆነው ችግስ ያጋጥመው ወደ ማይመጣል ወደ ሰሙት ነው ወዳልስ ባለፈው ምሳብላ ብሎ እንቢ ካልክ አሁን እግዚአብሔር ይሆነ ትልቅ ነገር ሊፈታ ሲፈልግ ለምን ይመጣል እናንተ ጋር አይደል? በጣም ተራ በሆኑ ነገሮች ላይ እሺ እሺ ጌታ ሆይ ብላችሁ ሞኝ ሆናችሁ ስታረጉ ሌላ ቀን ደግሞ ትልቅ ነገር ማድረግ ሲፈልግ ጌታ የት ይመጣል? ከዛ እግዚአብሔር ማታስቡት ነገር ውስጥ ያስገባችኋል። ምክንያቱም እናንተ ያላችሁ ነገር እግዚአብሔር ለሚፈልገው ነገር ማድረግ ስትጀምሩ እግዚአብሔር ሪሶርሱን ወደ እናንተ ነው ሞቢላይዝም ያለ ምን በቃ በቀላሉ ሊጠቀመው ይችላል። ያው ብዙ ሰው ኮር ይላል እግዚአብሔር ፊት ምን በዚህ በኩል ደፍነው በዚህ በኩል ቢከፍተው አንተ ተፈነዳለህ እንጂ ምን ያረጋል? ውሸት ነው። ስለዚህ ከፈትፈት በሉ ለጌታ እግዚአብሔር ወይ እስቲ ችግረኞቹን ደሞ ወደ እኔ ማምጣቸው አስቸጋሪም ቢሆኑ አብረን እንቸገር። ምክንያቱም ጌታ ጳውሎስ እኮ በችግረኛ ነው ይወጡ ተከቦ ያለፈው ለሊት ድንኳን እየሰፋ ሲያብቃቃ ምናምን ነገር እኮ ነው። ስለዚህ እግዚአብሔር አንድ ሰው ይፈልጋል ለአንድ ሰው መንገድ የሚሆነው እኔ መንገድ ልሁን የሚል ሰው በእግዚአብሔር ፊት ዛሬ ራሱን አሳልፎ እንዲሰጥ ያስፈልጋል። እንስጥ ራሳችንን። እግዚአብሔር ያስተምረናል መንገዱን። በዚህ የሚጀምሩ ነገሮች ወደ ትልቅ ቦታ የሚደርሱ ነገሮች አሉ። ሲያጠር ያለ ጸሎት እንጸልያለን።